ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 22 2014 ዓ.ም ዝግጅታችን ጀመረ። የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝን ጨምሮ ሌሎች ጋዜጠኞችና የዩቲዩብ ቻናል አዘጋጆች ዛሬ ፍርድ ቤት ቀርበው የተወሰኑት የጊዜ ቀጠሮ ተጠየቀባቸው።
ጋዜጠኛ ተመስገን ደሳለኝ፣ ጋዜጠኛ መዓዛ መሐመድ የቀረቡበት ነው። የፌዴራሉ የመጀመሪያ ደረጃ አራዳ ምድብ ችሎት በጣም በርካታ ሰው ነበረ። ዛሬ
ተለዋጭ ቀጠሮ እሰጣለሁ ብሎ ተለዋጭ ቀጠሮ የሰባት ቀን ቀጠሮ ሰጣ።
ተከታትለው የሰማችኋቸው ሁለት የህግ ጠበቆችን ነው። በአበይ ርዕስ ከተሰናዳው ዘገባ ላይ ቀንጨብ አድርገን ያሰማናችሁ ሙሉውን ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። የምስልና ድምፅ ቅንብር ግርማ ደገፋውና ሲሳይ አሸናፊ አብረውን አሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው ናት። እስከ ምሽቱ አራት ሰዓት በመላው በሁሉም ስፍራ ካሉ ባልደረቦቻችን ጋር አብረናችሁ እናመሻለን። እናንተም አብራችሁን አምሹ። ዝግጅቶቻችን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለምሽቱ የያዝናቸውን ዜናዎች እናስደምጣችሁ።
እንደምናመሻችሁ፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በመንግስት ሆስፒታሎች ይሰጥ የነበረውን የኩላሊት እጥበት አገልግሎት በአምስት እጥፍ እንደሚያሳድግ የተገለጸውና ዛሬ በዳግማዊ ምኒልክ ሆስፒታል የተመረቀው ማዕከል ለታካሚዎች ትልቅ እፎይታ ነው ሲሉ የኢትዮጵያ የኩላሊት ህመምተኞች በጎ አድራጎት ማህበር መስራች አቶ ሰሎሞን አሰፋ ተናገሩ። ዛሬ የተመረቀው ማዕከል በቀን እስከ 90 ሰዎች የማገልገል አቅም እንዳለው ተገልጿል። ፀሐይ ዳምጠው አጠር ያለ ዘገባ ልካልናለች።
አቶ ኢብራሂም አህመድ የአዲስ አበባ ከተማ ነዋሪ መሆናቸውን ይናገራሉ። የኩላሊት ህመም ካጋጠማቸው 11 ዓመት ማስቆጠሩንም አስረድተዋል።
እጥበት የሚከናወነው በሳምንት 3 ጊዜ ነው። ለአንድ እጥበት 1300 ብር ነው የሚከፈለው። በተጨማሪ ደግሞ ምርመራ ሲያስፈልግ ለምርመራው ከፍለን ነው። መድኃኒት ሲታዘዝ ገዝተን ነው። ወደ 2000 ብር አካባቢ ነው የሚደርሰው ወጪው። አሁን እንግዲህ በመንግስት በረዳ ከጀመር ነው ወደ 3ኛ ዓመታችን ነው። ዲያሊሱን የምናደርገው መንግስት በሸፈንልን ወጪ ነው። መድኃኒት ደግሞ በነዋሪነታችን ጤና መድን ስላወጣን በሱ አማካይነት የሚታዘዝልን መድኃኒት ከፋርማሲ በነጻ እናገኛለን። በመንግስት ደረጃ ትኩረት ተሰጥቶት በመጀመሩ ለብዙ ሰው ተስፋ ነው።
በኩላሊት ህመምተኞች ላይ የምሰራው በጎ አድራጎት ማህበር መስራች መሆናቸውን የተናገሩት አቶ ሰለሞን አሰፋ አሁን በኢትዮጵያ ውስጥ የኩላሊት እጥበት አገልግሎት እያገኙ ያሉት ሰዎች ቁጥር ውስን መሆኑን ይናገራሉ።
እንግዲህ አርስ የሚያስፈልገው ሰው ከ800,000 ሰው በላይ ይኖራል ተብሎ ነው አስ የሚደረገው በደብሊውኤችኦ ፕሮጀክሽን ይህን ያህል ሰው ይኖራል ተብሎ ሲገመት፣ ግን ወደ 4,600 ምናምን ሰዎች ናቸው ያሉት ዲያሊሲስ እያደረጉ ያሉ ናቸው። ብዙዎቹ እንደዚህ ዲያሊሲስ አድርጉ ሲባል ዋጋውንም ምኑንም ይሁኑ ይሰሙና አይ ለምን አንሄድም ብለው ወደ ግማሾች ህይወታቸው በዛ ሲያልፍ ታያለሽ። እና ዛሬ የጀመረው ሚኒሊክ ሆስፒታል 30 ማሽን አስገብቷል። ስለዚህ 30 ማሽኑ ሙሉ በሙሉ ስራዎች ሲሰራ ለጊዜው በሁለት ሽፍት እንኳን ሲሰራ 120 ሰዎች ይቆይላሉ።
የኢትዮጵያ ኩላሊት ህመምተኞች በጎ አድራጎት ማህበር መስራች አቶ ሰለሞን አሰፋ ድርጅታቸው ሀገር በቀል መሆኑን ገልጸው ከህብረተሰቡ በሚያገኙት ድጋፍ ታማሚዎችን እየረዱ እንደሆነ ተናግረዋል። አገልግሎቱ ከተጀመረ እስካሁን በኢትዮጵያ 140 የኩላሊት ንቅለ ተከላ መከናወኑንም ጠቁመዋል። በመንግስትና በያብ የህክምና ማዕከል በምኒልክ ሪፈራል ሆስፒታል ውስጥ የተገነባው የኩላሊት እጥበት ማዕከል ዛሬ የተመረቀው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናትና አጋር ድርጅቶች በተገኙበት ነው። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በሱዳን ባለፈው ዓመት ከተካሄደው መፈንቅለ መንግስት ጀምሮ የተደነገገውን የአስቸኳይ ጊዜ አዋጅ የጦር ኃይሉ ጠቅላይ አዛዥ አብደልፋታህ አልቡርሃን ያነሱት መሆኑን ገዢው ሉዓላዊ ምክር ቤት አስታወቀ። ጀነራሉ የአስቸኳይ ጊዜ አዋጁን የሚሰርዝ ትዕዛዝ መስጠታቸውን የገለጸው ምክር ቤቱ እርምጃው የተወሰደው የሽግግሩ ወቅት የተረጋጋ እንዲሆን የሚያስችል ፍሬያማ ውይይት እንዲደረግ አመቺ ሁኔታ ለመፍጠር ሲባል ነው ብሏል። ትናንት እሁድ ከውሳኔው ላይ የተደረሰው የሀገሪቱ ከፍተኛ ወታደራዊ ባለስልጣናት ባካሄዱት ስብሰባ ላይ የአስቸኳይ ጊዜ አዋጁ እንዲነሳና በአዋጁ መሰረትም የታሰሩ ሰዎች እንዲለቀቁ በቀረበው ምክረ ሀሳብ መሰረት ነው ብሏል። ባለፈው ቅዳሜ በተካሄደው የተቃውሞ ሰልፍ ላይ 2 ሰዎች የተገደሉ ሲሆን ይህንኑ ተከትሎ የአስቸኳይ ጊዜ አዋጁ እንዲነሳ የተባበሩት መንግስታት ድርጅቱ ልዩ ተወካይ ቮልከር ፐርስ ጥሪ ማቅረባቸው ይታወሳል። ሱዳን መፈንቅለ መንግስቱ ከተካሄደበት ጊዜ አንስቶ በህዝባዊ ተቃውሞ እየተናጠች ሲሆን የጸጥታ ኃይሎች በወሰዷቸው የኃይል እርምጃዎች ቢያንስ 100 ሰዎች እንደተገደሉና በመቶዎች የሚቆጠሩ ሰዎች እንደቆሰሉ አፍቃሪ ዲሞክራሲው የህክምና ባለሙያዎች ማህበር ተናግሯል። ብዙ መቶ ሰዎችም ታፍሰዋል። የሱዳን ወታደራዊ አዛዦች በትናንቱ ውሳኔያቸው ካለፈው ጥር ወር ጀምሮ የታገደው የአልጀዚራ ቴሌቪዥን የቀጥታ ስርጭት እንዲቀጥልም መፍቀዳቸው ታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ትናንት ወደ ቴክሳስ ዩቫልዲ ከተማ ተጉዘው ባለፈው ሳምንት በጅምላ አጥቂ ጥይት የተገደሉትን 19 ተማሪዎችና 2 መምህራን ቤተሰቦችና ከጥቃቱ የተረፉ ሰዎችን አጽናንተዋል። ጥቃቱ በደረሰበት ሮብ አንደኛ ደረጃ ትምህርት ቤት ደጃፍ ላይ የጥቃቱ ሰለባዎች ፎቶግራፎች የሚገኙበትን የመታሰቢያ ስፍራም ተገኝተው ሀዘናቸውን ገልጸዋል። በሌላ በኩል የዩናይትድ ስቴትስ የፍትህ ሚኒስቴር ባለፈው ሳምንት ማክሰኞ አጥቂው በትምህርት ቤቱ ላይ ላደረሰው ጥቃት ፖሊስ በሰጠው ምላሽ ዙሪያ ምርመራ የሚከፍት መሆኑን አስታውቋል። ምርመራውን የሚያካሂደው የዩቫልዴ ከተማ ከንቲባ በጠየቁት መሰረት መሆኑን ነው የፍትህ ሚኒስቴሩ ያስታወቀው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ፕሬዝደንት ከአውሮፓ ሀገሮች ተጨማሪ እርዳታ እየጠየቁ ናቸው። ፕሬዝደንት ቮሎዲሚር ዜሌንስኪ ዛሬ ለአውሮፓ ምክር ቤት ንግግር ያደርጋሉ። ለሀገራቸው ተጨማሪ እርዳታ እንዲሰጥና ሩሲያ ወረራዋን እንድታቆም በይበልጥ የበረታ ግፊት እንዲደረግባት የሚጠይቁ መሆኑን የተመለከተው ለሁለት ቀናት ከሚካሄደው ስብሰባ አስቀድመው የአውሮፓ ምክር ቤት ፕሬዝደንት ሻርል ሚሼል በጻፉት ደብዳቤ በአንገብጋቢነት የሚያሳስበን ጉዳይ የዩክሬን መንግስት ላለበት የበጀት ችግር ድጋፍ የመስጠቱ ጉዳይ ሲሆን ከዓለም አቀፍ አጋሮቻችን ጋር ሆነን ለሀገሪቱ መልሶ ግንባታ የምናደርገውንም ድጋፍ እንዴት ማደራጀት እንደሚኖርብን እንነጋገራለን ብለዋል። የሩሲያ ወረራ ባስከተለው የነዳጅና የምግብ ዋጋ ውድነትም ዙሪያ ውይይት ይደረጋል ብለዋል። በውጊያው ግንባር የሩሲያ ኃይሎች በሉሃንስክ ክፍለ ግዛት በዩክሬን ኃይሎች እጅ የነበረችውን የመጨረሻይቱን ከተማ ሴቬሮዶኔትስክን ተቆጣጥረዋል። የዩክሬን ፕሬዝደንት ትናንት ማታ ባደረጉት ንግግራቸው ወራሪው ኃይል ከተማዋን ለመያዝ ተነስቷል፣ የቻልነውን ሁሉ አድርገን እንከላከላለን ብለው ነበር። ዜሌንስኪ አያይዘው የሩሲያ ኃይሎች የከተማዋን 90% ህንፃ አውድመዋል፣ አብዛኛውን የመኖሪያ ቤትም አፈራርሰዋል፣ የቴሌኮሙኒኬሽን መስመሮችን ቆራርጠዋል ብለዋል። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ለአንድ የፈረንሳይ ቴሌቪዥን ትናንትና በሰጡት ቃል ዶኔትስክና ሉሃንስክን ነጻ ማውጣት ሩሲያ ቅድሚያ የምትሰጠው ጉዳይ ነው ብለዋል። ሀገራቸው ሁለቱን አካባቢዎች ነጻ ሀገሮች አድርጋ እንደምትመለከት ነው የውጭ ጉዳይ ሚኒስትሩ የተናገሩት። ይህ በዚህ እንዳለ ከዋና ከተማዋ ከኪየቭ ውጪ አዘውትረው የማይጓዙት ፕሬዚደንት ዜሌንስኪ ትናንት ወደ ምስራቋ ሃርኪቭ ከተማ ተጉዘው በዚያ የሚዋጉትን የዩክሬን ኃይሎች ጎብኝተዋል፣ ተዋጊዎቹን አመስግነዋል። እስካሁን በመቶዎች የተቆጠሩ ሰዎች ይዟል የተባለው መንኪ ፖክስ ወይም የዝንጀሮ ፈንጣጣ የተባለው የፈንጣጣ በሽታ ዝርያ ዓለም አቀፍ ወረርሽኝ ደረጃ ላይ ይደርሳል ብለው እንደማይጠብቁ የዓለም የጤና ድርጅት ከፍተኛ የበሽታው ኤክስፐርት ተናገሩ። ያን ይበሉ እንጂ በሽታው እንዴት እንደሚስፋፋም ሆነ ከአያሌ አሰርት በፊት የፈንጣጣ መከላከያ ክትባት ዘመቻ መቋረጡ ያስከተለው አንድምታ ይኖር እንደሆን ጨምሮ ብዙ የማይታወቁ ነገሮች መኖራቸውን አልደበቁም። የዓለም የጤና ድርጅት ኤክስፐርቷ ዶክተር ሮዛሙንድ ሉዊስ በሰጡት ማብራሪያ ድርጅታቸው መንኪ ፖክስ በግብረ ስጋ ግንኙነት ወይም በአየር በትንፋሽ ይተላለፍ እንደሆነ፣ በተጨማሪም የህመም ምልክት የሌላቸው ሰዎች በሽታውን ያስተላልፋሉ ወይ የሚለውን ጨምሮ በርካታ ጥያቄዎችን ይዞ እየመረመረ መሆኑን አመልክተዋል። ካሁን ቀደም በሽታው በተከሰከሰባቸው ጊዜያት በሽታው በቀላሉ የሚዛመት እንዳልሆነ ታይቷል ያሉት የዓለም የጤና ድርጅቷ ባለሙያ አሁንም ስርጭቱን ለመቆጣጠር ጊዜ አለ ነው ያሉት። በመጨረሻም ዛሬ በዩናይትድ ስቴትስ በግዳጅ ላይ የተሰዉ አርበኞች መታሰቢያ ሜሞሪያል ዴይ ነው። የፌደራል መንግስት መስሪያ ቤቶችና የፋይናንስ ገበያዎች ዝግ ናቸው። ፕሬዚደንት ጆ ባይደን በአርሊንግተን ብሔራዊ መካነ መቃብር መታሰቢያ ዝግጅት ላይ ይገኛሉ። በዚህ ዕለት በርካታ አሜሪካውያን የጦር አርበኞች መታሰቢያ ሐውልቶችን በመጎብኘት የጦር አርበኞች ባረፉባቸው መካነ መቃብሮች ላይ አበባ በማኖር ዕለቱን ያስባሉ። በዚህ ዕለት በዋሽንግተን ዲሲ ጎዳና ላይ የሚካሄደው የመታሰቢያ ሰልፍ ትዕይንት ላለፉት 2 ዓመታት በኮቪድ-19 ወረርሽኝ ምክንያት ተቋርጦ እንደነበረ ሲታወስ፣ ዘንድሮ ግን እየተካሄደ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 22 2014 ዓ.ም ተመረጥ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪው አምሃሪክ የፌስቡክ ገጻችን በቀጥታ የተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንወሰዳችሁ። የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝ እና ሌሎች ጋዜጠኞች እንዲሁም የዩቲዩብ ቻናል አዘጋጆች ዛሬ ፍርድ ቤት ቀርበው ተጨማሪ የጊዜ ቀጠሮ ተጠይቆባቸዋል። ባለፈው ሐሙስ የተያዘው የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝና ከአስር ቀናት በፊት በፖሊስ ቁጥጥር ስር የዋለው ገበያኑ የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬ ዛሬ ለሁለተኛ ጊዜ ፍርድ ቤት ሲቀርቡ፣ ባለፈው አርብና ቅዳሜ በቁጥጥር ስር የዋሉት የተለያዩ የዩቲዩብ ሚዲያዎች አዘጋጆች መዓዛ መሐመድና በቃሉ አላምረው ለመጀመሪያ ጊዜ ፍርድ ቤት መቅረባቸውን ጠበቆቻቸው ገልጸዋል። ይህ በእንዲህ እንዳለ ባለፈው ሐሙስ አመሻሽ ላይ ከስራ ስትወጣ በፖሊስ ተይዛ የነበረችው የኤፍአይቢ የቴሌቪዥን የኦሮምኛ መዝናኛ አዘጋጅ ስቦንቱ አህመድ ዛሬ መለቀቋን የጣቢያው ዳይሬክተር ለሚታዬ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን በተከታታይ ባወጣው መግለጫ የሚዲያ ባለሙያዎች እስር የሚዲያ ሕጉን የሚጻረር መሆኑን በመጥቀስ ባለሙያዎቹ እንዲለቀቁ ጠይቋል። መንግስት በበኩሉ የሚዲያ ባለሙያዎቹ እስር ሕግን የማስከበር ዘመቻ አካል እንደሆነ ገልጿል። በሌላ ዜና ደግሞ ህገ መንግስቱን በኃይል ለመናድ ሞክረዋል በሚል ወንጀል ተጠርጥረው በባህር ዳር ታስረው የሚገኙት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበው ፖሊስ ለምርመራ ተጨማሪ የአስር ቀን የጊዜ ቀጠሮ ጠይቆባቸዋል። ዘገባውን ያሰናዳው ኬኔዲ አባተ ነው፣ እንደሚከተለው ያቀርበዋል።
ካለፈው አመት መጋቢት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ተመስገን ደሳለኝ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ሁከትና በጥብጥ በማስነሳት በፖሊስ የተጠረጠረበት ጉዳይ በምን አግባብ እንደሚታይ ለመወሰን ባለፈው አርብ በተሰጠው ቀጠሮ መሰረት ነው። ዛሬ ጉዳዩን የተመለከተው ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ቀናትን በመፍቀድ ለቀጣዩ ሰኞ ግንቦት 29 ተለዋጭ ቀጠሮ መስጠቱን የጋዜጠኛው ጠበቃ ሄኖክ አክሊሉ ተናግረዋል።
ዛሬ
የቀረብኩባቸው ጋዜጠኛ ተመስገን ደሳለኝ፣ ጋዜጠኛ ማዕዛ ማህመድ የቀረቡበት ነው። የፌዴራሉ የመጀመሪያ ልጅ አራዳ ምድብ ችሎት በጣም በርካታ ሰው ነበረ። ዛሬ እንግዲህ በተመስገን ጉዳይ ለዛሬ ተቀጥሮ የነበረው አርብ ዕለት ለዛሬ ጉዳዩ መታየት ያለበት በጋዜጠኞች ሕግ መሰረት ነው ወይም በመገናኛ ብዙሃን ሕግ መሰረት ነው የሚል ስለነበረ እሱን ብይን ለመስጠት ነበር ዛሬ የተቀጠረው። በዛ መሰረት ፍርድ ቤቱ ብይን ሰጥቷል። እንግዲህ ያለው ነገር ምንድን ነው? አቶ ተመስገን ደሳለኝ ላይ የተጀመረው ምርመራ ከተጠናቀቀ በኋላ ነው በምን ሕግ ይጠየቃሉ የሚለው ማወቅ የሚቻለው እንጂ አሁን ገና ምርመራ ስራ በተጀመረበት ሁኔታ መገናኛ ብዙሃን አዋጅ ነው ወይስ መደበኛ የወንጀል ስነ ስርዓት ሕጉ ነው ወይም የወንጀል ሕጉ ነው የሚለው መለየት አይቻልም በሚል ያቀረብነው መከራከሪያ ፍርድ ቤቱ አልተቀበለውም፣ ውድቅ አድርጎታል። አቶ ተመስገን ደሳለኝ መዝገብ ተጨማሪ ለፖሊስ 9 የምርመራ ጊዜ ቀን በመስጠት ለግንቦት 29 ቀጥሮታል።
ጋዜጠኛ ተመስገን በሚገኝበት እስር ቤት ባሉ ጠባብ ክፍሎች ውስጥ በርካታ ሰዎች በአንድነት ታስረው እንደሚገኙና ይህም በንጽህናና በጤናቸው ላይ እክል እንደሚያስከትል ለፍርድ ቤቱ አቅርበው ማስተካከያ እንዲደረግ ትዕዛዝ መሰጠቱንም የተናገሩት ጠበቃ ሄኖክ ፖሊስም ጉዳዩን አጣርቼ የማስተካከያ እርምጃ ወስዳለሁ ማለቱን ገልጸዋል። በተያያዘ ዜና ቅዳሜ ዕለት በቁጥጥር ስር የዋለችው ሮሃ የተባለ የዩቲዩብ ሚዲያ አዘጋጅ ማዓዛ መሐመድም ዛሬ ፍርድ ቤት ቀርባ ጉዳዩዋ መታየቱን ጠበቃዋ ሄኖክ አክሊሉ አስረድተዋል።
እሷ እንግዲህ በምንድን ነው የተከረከረችው የሚለውን ፍርድ ቤቱና ለኛ ፖሊስ አስረድቷል። ያው ሁከትና ብጥብጥ ልታነሳሳ መንግስት ላይ እምነት እንዳይኖረው እንቅስቃሴ አድርጋለች፣ ሃይማኖትን ከሃይማኖት ስታካች ነበረ የሚል ነው የቀረበው። በመገናኛ ብዙሃን ተጠቅማ የተጠረጠረችው ያው ሀሳቧን በመግለጿ የልዩነት ሀሳቡ ስለገለጸች መንግስትን ስላላመሰገነች መንግስትን ስለቀቸች ነው እንጂ ወንጀል ሰርታ አይደለም። ፖሊስ እንደዚህ ነው የሚባል ነገር እሷ ላይ የያዘው ነገር የለም ዝም ብሎ በጨበጣ ነው የሚል ክርክር ለፍርድ ቤቱ አቅርበን ፖሊስ የምርመራ መዝገብ አቅርብ ተብሎ የምርመራ መዝገብ የለውም። በእሷ ጉዳይ ላይ ምንድን ነው የተሰራው፣ ምንድን ነው በሱ ጋር ያለው ፖሊስ የሚለው ፍርድ ቤቱ አይቶ የሚለውን ነገር ለማለት ቀጠሮ ሰጥቶበታል።
ማዕዛ መሐመድም ለግንቦት 29 ተለዋጭ የጊዜ ቀጠሮ ተሰጥቷታል። ገበያኑ የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬም ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ለፖሊስ 7 ተጨማሪ የምርመራ ቀን መፈቀዱን ጠበቃቸው አቶ በፍቃዱ ስዩም ተናግረዋል።
ክርክር ላይ ፖሊስ መርማሪ ፖሊሱ አንደኛ ለሰለሞን ሹምዬ ከበስተጀርባ ሊረዱት የሚችሉት የገንዘብ ዝውውርና ክፍያ ይኖራል የሚል አንድ ኢሹ አነሳ። ሌሎች የሰነድ ማስረጃዎች ነገሮች አሉ። የኤሌክትሮኒክስ ንብረቶቹ ከመረጃ ደህንነት ተጣርተው የሚቀርቡ ናቸው የሚል ምክንያት አነሳ። እነዚህ አጣርተን ለማቅረብ ሌላ ቀን ጊዜ ቀጥሮ ጠየቀ። እኛ ደግሞ እነዚህ በመንግስት ተቋም ውስጥ የሚገኙ ደብዳቤዎች ልውውጦች ስለሆኑ የሰለሞን ሹምዬ መውጣት እነዚህ ላይ የሚያመጣው ተጽዕኖ የለም ብለን ክርክር ላይ አነሳ። አክቹዋሊ ፍርድ ቤቱ ደግሞ ተጣርቶ እስኪቀርብ ድረስ ተለዋጭ ቀጠሮ ሰጣለሁ ብሎ ተለዋጭ ቀጠሮ የሰባት ቀን ቀጠሮ ሰጠ።
ባለፈው አርብ ከሰዓት በቁጥጥር ስር የዋለው አልፋ ቴሌቪዥን የተሰኘ የዩቲዩብ ሚዲያ አዘጋጅ በቃሉ አላምረውም ሁከትና ብጥብጥ ማስነሳት በሚል ተመሳሳይ ወንጀል ተጠርጥሮ ቅዳሜ ግንቦት 20 ፍርድ ቤት ቀርቦ ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 12ቱ እንደተፈቀደለት ጠበቃው ታደለ ገብረ መድህን ለቪኦኤ ያረጋግጠዋል። ይህ በእንዲህ እንዳለ ባለፈው ሐሙስ አመሻሽ ላይ ከስራ ስትወጣ በፖሊስ ተይዛ በማግስቱ ወደ ቢሾፍቱ የተወሰደችው የኤፍአይቢ ቴሌቪዥን የኦሮምኛ መዝናኛ አዘጋጅ ጋዜጠኛ ሰቦንቱ አህመድ ዛሬ መለቀቋን የቴሌቪዥን ጣቢያው ዳይሬክተር ለሚታየ ተናግረዋል።
ቢሾፍቱ ፖሊስ ጣቢያ ነበረች። ለቡ ስትወሰድ ወደ ቢሾፍቱ ተወሰደች አይደለም። እዛ ቢሾፍቱ የእሷን ጉዳይ ሲያጣሩ ቆይተው ወደ ፍርድ ቤት ሳይወስዱ ጊዜ ቀጠሮ ሳይጠይቁባት በቤተሰብ ዋስትና ነው ያስወጧት። አስፈርመው በተፈለግሽ ጊዜ ትቀርቢያለሽ ብለው አስፈርመው 4 ሰዓት ተኩል አካባቢ ዛሬ ጠዋት ለቀቋል። ዛሬ ጠዋት ነው ተለቀቀች። አሁን ቤት ጋር ገብታለች፣ ራሷ ቤት ገብታለች፣ ነገ ሰዋን ትቀጥላለች ማለት ነው።
የሚዲያ ባለሙያዎችን የእስር ሁኔታ በመከታተል ላይ መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አርብ ባወጣው መግለጫ ጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰራቸው በተለይ የሚዲያ ሕጉን የሚጻረር መሆኑን በመጥቀስ በእስር ላይ የሚገኙት እንዲለቀቁ ጠይቋል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የኢትዮጵያ የሚዲያ ሕግ በመገናኛ ብዙሀን ተፈጽሟል በሚል ጥርጣሬ ለሚቀርብ ማንኛውም ጥፋት የቅድመ ፍርድ ቤት እስራትን በግልጽ የሚከ የሚከለከል መሆኑንና ሁሉም የታሰሩ የሚዲያ ሰራተኞች መፈታት እንዳለባቸው ደግመን እንገልጻለን ማለታቸውን ደግሞ ኮሚሽኑ ቅዳሜ ዕለት ባወጣው ተመሳሳይ መግለጫ አስታውቋል። በኢትዮጵያ ያለው የሚዲያ ባለሙያዎች መታሰር እንደሚያሳስባቸው ዩናይትድ ስቴትስና ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት CPJM መግለጻቸው አይዘነጋም። ከዚሁ ጉዳይ ጋር በተያያዘ ከመንግስት አካል መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ይሁንና በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ሐሙስ ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር የህግ ማስከበር እርምጃው አካል መሆኑን ገልጸው ስለ ታሳሪዎቹም እንዲያብራርተዋል።
የሆነ ሚዲያ ወይ ጆርናሊስት የሆነ ምንም ቢሆን ማለት ነው እንደ ዲፌንስ ሊቀርብ አይችልም። በወንጀል ውስጥ የተሳተፈ መረጃ የተገኘበት ሰው ማንኛውም ሰው ላይ እርምጃ ይወሰዳል፣ በህግ ይጠየቃል። ግልጽ በሆነ ነጻ በሆነ ፍርድ ቤት አቅርበን ምርመራ ስራ እንሰራለን ማለት ነው።
በሌላ ዜና ህገ መንግስቱን በኃይል ለመናድ ሞክረዋል በሚል ወንጀል ተጠርጥረው በባህር ዳር ታስረው የሚገኙት የቀድሞው የአማራ ክልል ልዩ ኃይል አዛዥ ብሪጋዴር ጄኔራል ተፈራ ማሞ ዛሬ ለሁለተኛ ጊዜ በአማራ ክልል ጠቅላይ ፍርድ ቤት ቀርበው ፖሊስ ለምርመራ ተጨማሪ 10 ቀናት እንደተፈቀደለት ጠበቃቸው ሸጋው አለበል ገልጸዋል።
ተባቸው ነበር በተፈቀደው 10 ጊዜ ቀጠሮ ቀናት ውስጥ የተሰሩ ስራዎችን ይዘው ምርመራ ቡድኑ እንዲቀርብ ታዘው መሰረት የምርመራ ቡድኑ ጊዜ ቀጠሮ ያለፈው የተቀመጠ መሆኑን ጠቅሶ ዛሬም 14 ቀን እንዲሰጠው ጥያቄ ይዞ ቀርቧል። በዚህም ከተለያዩ ተቋማት ማለትም ለምሳሌ ለኢሳት ቴሌቪዥን፣ ሬዲዮ፣ ከፍትህ መጥሬት፣ ከኢትዮ ቴሌኮም፣ ከብሮድካስት ባለስልጣን የሚፈለጉ ማስረጃዎችን ገና አላገኘንም እና ተጨማሪ ጊዜ ቀጠሮ 14 ቀን እንዲሰጠን የሚል ጥያቄ ነው ያቀረበ። በተጠርጣሪ በኩል ደግሞ እነዚህ ተቋማት ላይ ያለ ማስረጃ ተጠርጣሪው ቢፈታ ሊያጠፋቸው ወይም ደግሞ ሊሰውራቸው የሚችል አይደሉም፣ ይበላሹ የሚችሉ አይደሉም እና ተጨማሪ ጊዜ ቀጠሮ መፍቀድ ሳያስፈልግ በዋሱኝ እንድከራከር ወይም በዋሱኝ ምርመራው እንዲቀጥል ይፈቀድልኝ የሚል ጥያቄ ቀርቦ ፍርድ ቤቱ የግራ ቀኙን ሀሳብ ከተቀበለ በኋላ አስፈላጊ ነው ያለውን ያመነበትን የአስር ቀን ተጨማሪ ጊዜ ቀጠሮ በመስጠት መዝገቡን ለሰኔ 2 ቀን 2017 ቀጠሮ ሰጥቷል።
ከሰሞኑ በተለያዩ ስፍራዎች እየተወሰደ ያለውን የእስር እርምጃ በተመለከተ ከተለያዩ አካላት የተለያዩ ሀሳቦች በመንጸባረቅ ላይ ናቸው። ይሁንና የመንግስት ኮሚኒኬሽን አገልግሎት አርብ መጋቢት 12 ባወጣው መግለጫ በተለያዩ የአገሪቱ አካባቢዎች የሚታየውን ህገ ወጥነትና የሰላም መደፍረስ እንዲሁም ስርዓት አልበኝነትን መንግስት እንዲቆጣጠር መላ ህዝባችን በተደጋጋሚ ሲጠይቅ ቆይቷል ያለ ሲሆን ከሰሞኑ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌዴራል እና የክልል የጸጥታ ኃይሎች እየወሰዱት ነው ያለው ህግ የማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት የሚከናወን እንደሆነ ጠቁሟል። አክሎም ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውንም አይነት እኩይ ተግባር መንግስት አይታገስም ሲልም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። በትግራይ ክልል ትልቁ የጤና ተቋም አይደር ሪፈራል ሆስፒታል ከትላንት ማታ ጀምሮ ስራ ማቆሙን ገለጸ። ሆስፒታሉ በሕክምና መሳሪያዎች፣ መድኃኒትና ነዳጅ እጦት ምክንያት ስራውን ማቋረጡን ተናግሯል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ካሁን በኋላ ሆስፒታሉ በድንገተኛ ለሚመጡ የተወሰኑ ታካሚዎች ካልሆነ በስተቀር ምንም አይነት አገልግሎት ለመስጠት እንደማይችል ተናግረዋል። ሙልጌታ ጽባህ ነው ያነጋገራቸው። ዝርዝሩን እንደሚከተለው አጠናቅሮታል።
የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ በትግራይ ትልቁ የጤና ተቋም የሆነው ሆስፒታላቸው ባለፉት ጊዜያት አገልግሎቱ የተቆራረጠ እንደነበረ ተናግረዋል። እንደ ምሳሌም የሕክምና መሳሪያና መድኃኒት በማጣት የካንሰር ሕክምና እንዲሁም የቀዶ ጥገና ሕክምና ማቆሙ ገልጸዋል። የኩላሊት እጥበት ስራ ደግሞ አንዳንድ ጊዜ ሲሰጥ፣ ሌላ ጊዜ ደግሞ ሲቋረጥ ነው የቆየው ብለዋል። በክልል ውስጥ የኤሌክትሪክ አገልግሎት የተቆራረጠ ነበር። ከትናንት ጀምሮ ደግሞ በትግራይ የኤሌክትሪክ ኃይል ሙሉ በሙሉ በመቋረጡ በጄኔሬተር ኃይል ለመጠቀምም በቂ ነዳጅ ባለመኖሩ ከትናንት ማታ ጀምሮ ስራችን አቁመናል ብለዋል።
ተላለፈ ሆስፒታል ና ሙሉ ክፍፀ ሁሉ ዝኽእል ብርክ ስለ ዝበፅሐ ናይ ኣይሲዩታት ህጻውንትን አቤትን አይሲዩ ማለትም።
በጠቅላላው ሆስፒታሉ ሙሉ በሙሉ ሊዘጋ ወደሚችልበት ደረጃ በመድረሱ የህጻናትና የአዋቂዎች ጽኑ ህሙማን መከታተያ ክፍል ማለትም አይሲዩ ስራ ቆሟል። ያለ ኤሌክትሪክ ኃይል ማስተንፈስ የማይችሉ ሰዎች አገልግሎት አያገኙም። ያሉትም ወደ መንቀል ነው የምንሄደው። አዳዲስ ከእድሜ በታች የተወለዱ ህጻናትም ኦክሲጅን ያስፈልጋቸዋል፣ ሙቀትም ያስፈልጋቸዋል። ስለዚህ ሙቀት መስጠት አንችልም። ወደ ሆስፒታል መምጣታቸው ትርጉም የለውም ማለት ነው። የቀዶ ጥገና ክፍልም እንደዛው ያልተቆራረጠ መብራት ያስፈልጋዋል፣ ታካሚው ኦክሲጅንም ያስፈልጋዋል። ይህንንም መስጠት አንችልም ነው ያሉት። ሆስፒታሉ እንዳይዘጋ ብዙ ጥረት አድርገናል። ነዳጅ ለማግኘት ይሁን ሌሎች ለሆስፒታሉ የሚያስፈልጉ ግብአቶች ለማሟላት ለመንግስታዊ ይሁን የምግባረ ሰናይ ተቋማት ብንጠይቅ መፍትሄ አላገኘንም ብለዋል ዶክተር ክብሮም። በትግራይ የተለያዩ አካባቢዎች ያሉ ለበለጠ ህክምና ወደ መቀለ አይደር ሪፈራል ሆስፒታል ለመጓዝ ያቀዱ ተካሚዎች በአካባቢያቸው ሌላ አማራጭ እንዲያዩም ጠይቋል ሜዲካል ዳይሬክተሩ። ሆስፒታሉ ለአንዳንድ ድንገተኛ ህክምና እንዲሁም ለተመላላሽ ታካሚዎች መድኃኒት ከማዘዝ ውጭ ሌላ አገልግሎት አይሰጥም ብለዋል ዶክተር ክብሮም። በሆስፒታሉ ያለው የተወሰነ ነዳጅም በቀን ጥቂት ሰዓታት በጀነሬተር ኃይል ለመጠቀም ተሞክሩ ሆኖም በጽኑ ህሙማን ክፍል ለ24 ሰዓታት ኤሌክትሪክ አገልግሎት አስፈላጊ በመሆኑ ትርጉም ያለው ስራ መስራት አልተቻለም ብለዋል። ማታው ወደ ሆስፒታሉ የሚመጡ ታካሚዎችም በተንቀሳቃሽ ስልክ መብራት በመጠቀም ነው ለማከም የሚሞከረው ተብሏል። ከትናንትና ማታ ጀምሮ ደግሞ የታካሚዎች ህይወት እያለፈ ነው በማለት ተገልጿል። በትግራይ ትልቁ ሆስፒታል መዘጋት ጉዳቱ ትልቅ ነው ያሉት ሜዲካል ዳይሬክተሩ በአሁኑ ጊዜ ታካሚዎች እያየናቸው ህይወታቸው እያለፈ ነው ወይም እንደሚሞቱ ያወቀን ወደ ቤት ተመልሰው እንዲሄዱ እያደረግን ነው በማለት ነው የገለጹት። የሆስፒታሉ ሰራተኞች ያለ ደሞዝ ለአንድ አመት ሙሉ እየሰሩ በእግር እስከ 10 ኪሎ ሜትር ተጉዘው ህዝብ ለማገልገል በሚጥሩበት ጊዜ ነው ይህንን እየሆነ ያለው በማለትም ገልጸዋል። የኤሌክትሪክ ኃይል አገልግሎት ዳግም ከተጀመረ ወደ ሙሉ ስራ ትገባላችሁ ወይ ተብለው የተጠየቁት ዶክተር ክብረም ወደ ሙሉ አገልግሎት ሊያስገባን አይችልም፣ ውስን አገልግሎት ግን ልንጀምር እንችላለን ብለዋል። ተቋሙ ወደ አገልግሎት እንዲመለስ ዓለም አቀፍ ተቋማት ሊያግዙት ይገባል በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በሌላ በኩል ዓለም አቀፍ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በሀገሪቱ ግጭት ባለባቸው አካባቢዎች ልዩ ልዩ ድጋፎች ማድረጋቸውን ባለፈው ሳምንት አርብ ላይ ለአሜሪካ ድምጽ ገልጾ ነበር። ዓለም አቀፉ የቀይ መስቀል ኮሚቴ ኢትዮጵያ ውስጥ ግጭት በተከሰቱባቸው አካባቢዎች ልዩ ልዩ ድጋፍ በማድረግ ላይ እንደሚገኝ የገለጹልን የኮሚቴው የኢትዮጵያ ቅርንጫፍ የህዝብ ግንኙነት ኃላፊ ፓትሪክ ሜጌንቫድ ባለፈው ሳምንት በአምስተኛ ዙር በተላከ ድጋፍ መድኃኒት፣ ምግብና ቁሳቁሶችን የጫኑ የእርዳታ ተሽከርካሪዎች ትግራይ ክልል መግባታቸውን መግለጻቸውም አይዘነጋም። አድማጮች፣ በዚህ ጉዳይ ላይ ከፌዴራል መንግስትና ከሚመለከታቸው ዓለም አቀፍ የእርዳታ ተቋማት ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ አማራ ክልል ነው የምናልፈው። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ያለፈው ዓመት የምርት ወቅት ቢባክንባቸውም ለዘንድሮ ግን እየተዘጋጁ እንደሆነ ጦርነት በተካሄደባቸው የአማራ ክልል አካባቢዎች የሚገኙ ነዋሪዎች ገልጸዋል። ባለፈው ዓመት ባለማምረታቸውና ያመረቱትን ምርት በጦርነቱ ምክንያት መሰብሰብ ባለመቻላቸው የተፈጠረውን ክፍተት በቴክኖሎጂ ታግዘው ለመሙላት እንደሚሰሩም እነዚሁ አርሶ አደሮች ለአሜሪካ ድምጽ ተናግረዋል። የአማራ ክልል የግብርና ቢሮ በበኩሉ በጦርነቱ ምክንያት ከ9 ሚሊዮን ኩንታል በላይ እህል አልተመረተም ወይም አልተሰበሰበም ብሏል። ጦርነቱ በምርት መጠን ላይ ያደረሰውን ጉዳት ከባድ ቢሆንም ግብርናውን በማዘመን መሻገር እንደሚቻል ሁሉም አካላት ተናግረዋል። የክልሉ መንግስትም 136 የእርሻ ትራክተሮችን ለአርሶ አደሮች ባደረሰበት ስነ ስርዓት ላይ የተገኙት የክልሉ ፕሬዚዳንት ዶክተር ይልቃል ከፋለ ይህንኑ ጠቁመዋል። አስቴር ምስጋናው ዝርዝር ዘገባ አላት።
የአማራ ብሔራዊ ክልላዊ መንግስት እንደሚለው በሰሜን ኢትዮጵያው ጦርነት በተለያዩ ዞኖች ከደረሰው ውድመት በግብርናው ላይ የደረሰው ከፍተኛ ነው። የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍ ያለው ይህንኑ ነው ያብራሩት።
ግብርና ቤተሰብ ስንል ምርምር ተቋማት፣ ማህበራት፣ መጋዘኖች፣ ራሱ የግብርና ቢሮ በታሳቢነት ይሄ በሙሉ ምርትና ምርታማነት አላቸው ነው የሚታሰበው። የግብርና ሴክተሩ ስለነበረ እሱም ተቋማዊ በሆነ መንገድ አውድመዋል፣ ቁሳዊ በሆነ መንገድ ዘርፈዋል። ሌላውና ትልቁ ግን ያንን ሌት ተቀን ይሰራ የነበረው በጣም ሬዚለንት የሆነ ህዝብም ገለዋል፣ አቦሳብለዋል፣ እንስሳቶቻቸው ነው በዛ እንደክማል እና ግብርና ላይ የደረሰው ከፍ ያለ ነው። በጥቅል
ጦርነቱ በግብርና ምርት ላይ ያደረሰው ጉዳት፣ እያንዳንዱ አርሶ አደር ያጋጠመው ችግር ድምር ውጤት መሆኑን ኃላፊው አስረድተዋል። በሰሜን ወሎ ቆቦ ከተማ ቀበሌ 08 የሚኖሩት አርሶ አደር ደርብ የተሰማ ባለፈው ዓመት ያመረቱትን ሳይሰበስቡ መቅረታቸውን ነው የሚናገሩት።
የነበረውም በጦር ቀጠና ውስጥ ቢሆን ሳይገድበን እያለማነ የተሻለ ነገር እየሰራነ በበሬም ሆነ በተለያየ በተለምዶ እየሰራን ነበር። የወደመው ብዙ ንብረቶች ወድመዋል። በአርሶ አደሩ ላይ ብዙ ምርታማነትን እነ ሽንኩርትም የተለያዩ ነገሮች አምርቶ ገበያ በመጥፋት በመውደም ግብይት ያው ህይወትን በማትረፍ የተለያየ ነገር አድርገናል። ግን ወድሟል። በቃ ምንም ማድረግ ስለማይቻል ከዛ ተነሳስቶ እንደገና በማንሰራራት ወደ ስራ ወደ ልማት ገብቷል። አሁን ለወደፊት 2015 ምርታማነት ዘመን ለመለወጥ ይህን ትራክተር በማግኘታችን የተሻለ ደስታ ነው። ከዛም የተሻሻለ ነገሮችም የበለጠ በኩታገጠም አርሶ አደሮችን እርሻ በማረስና የተለያየ ተመጣጥሞ ክፍያ በክሪት ለማረስ
የአማራ ክልል ግብርና ቢሮ እንደሚለው ጦርነቱ በክልሉ አጠቃላይ ዓመታዊ የምርት መጠን ላይ ከፍተኛ ጉድለት አስከትሏል። በአምስት ዞኖችና በ78 ወረዳዎች ከ1,784,000 ሄክታር መሬት ላይ መሰብሰብ የነበረበት እህል አለመሰብሰቡን ነው ያመለከተው። እንደ ቢሮ መረጃ በጦርነቱ ምክንያት ከ9 ሚሊዮን ኩንታል በላይ እህል አልተመረተም፣ አልተሰበሰበም ወይም ተዘርፏል። የአማራ ክልል መንግስት በጦርነት ቀጠና ውስጥ የነበሩ መሰል አርሶ አደሮችንና በሌሎች አካባቢ ያሉ አርሶ አደሮችን ምርትና ምርታማነት ለማሳደግ ያስችል በሚል 136 የእርሻ ትራክተሮችን ትላንት ለአርሶ አደሮች አከፋፍሏል። ከትራክተር በተጨማሪ ኮምባይነር፣ አነስተኛ መውቂያ መሳሪያዎች እንዲሁም የውሃ መሳቢያ ፓምፖች ለአርሶ አደሮች ከተከፋፈሉት ውስጥ እንደሚገኙበትም ነው የተመላከተው። በድንበር አካባቢ ባለው የጸጥታ ችግር ከ11 ሚሊዮን ብር በላይ የሚገመት ንብረት እንደወደመባቸው የሚናገሩት በምዕራብ ጎንደር ዞን መተማ ወረዳ በእርሻ ኢንቨስትመንት ስራ የተሰማሩት አቶ ደጋረ ገሱ ባለው ዘመናዊ የእርሻ መሳሪያዎቹ የሚኖራቸውን ሚናም አብራርተዋል።
ባለፈው ዓመት የምርቱ መጠን በጣም ቀንሶብናል። ብዙ አይነት ችግሮች ነበሩ። ያው በወቅቱ ሰራተኛ አለመገኘት፣ በወቅቱም አለመታረስ፣ አለመሰብሰብ፣ ከዚህ አኳያ የምርት መቀነስ ታይቷል። የእኔ ካምፕ አሁን 5 ጊዜ ተቃጥሏል። ወደ 11 ሚሊዮን ብር ወድሞብኛል። በካሳ ሲገመት በመንግስት መጥቶ የገመተ ማለት ነው። ከእንግዲህ ዘንድሮ ደግሞ የጸጥታው ጉዳይ ደህና እየሆነ እየመጣ ነው። መንግስትም ካገዘን እናለማለን ከአምነው በተሻለ መልኩ ብለን እናስባለን።
በዘመናዊ የግብርና መሳሪያዎች ርክክብ ስነ ስርዓት ላይ የተገኙት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ክልሉ ብዙ ችግር ውስጥ ያለ ቢሆንም ግብርናውን ለማዘመን በትኩረት እንደሚሰራ ተናግረዋል።
በምንናገረው ልክ ተጨባጭ ለውጥ የምናመጣ ሁነን መገኘት አለብን። የግድ ሁሉ አርሶ አደር ትራክተር ይኖረዋል ማለት አይደለም። በትራክተር የመጠቀም ፍላጎቱን ግን በክራይ የሚያገኝበትን መንገድ ማመቻቸት አለብን። ስለዚህ እነዚያ ወጣቶች ተደራጅተው በየአካባቢው በትራክተር የአርሶ አደሩን መሬት ማረስ ይችላል።
የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍ ያለው በበኩላቸው የግጭቶች ሁሉ ምንጭ የሆነውን ድህነትን ለማጥፋት እንደሚሰራ ተናግረዋል።
የእንቅፋቶች ዋነኛ መነሻ ድህነት ነው ብዬ ማሰብ፣ አሁን ትናንት የተፈጠሩት ግጭቶች ምንጫቸው ድህነት ነው፣ የሪሶርስ ጉዳይ ነው፣ የጥቅም ጉዳይ ነው። ሰው ህዝቡን ከዚህ ሌብል ከፍ ብናደርገው በምግብ ራሱ እንዲችል ማድረግ ከቻለን ግን በተመሳሳይ መንገድ እነዚያ ግጭቶች በሙሉ እየተፈቱ የሚሄዱበት መንገድ ስላለ የክልሉ ግብርና ቢሮ ከክልሉ መንግስትና ከሀገር አጠቃላይ ከኢትዮጵያ መንግስት ጋር በዛ መልኩ እየሰራ ነው የሚገኘው።
አማራ ክልል ካለው 4.9 ሚሊዮን ሄክታር የሚታረስ መሬት ውስጥ 2 ሚሊዮን የሚሆነው ለመካናይዜሽን አመች ቢሆንም አሁን ላይ በመካናይዜሽን እየለማ ያለው ከ280,000 ሄክታር እንደማይበልጥ ተገልጿል። የትላንቱን ጨምሮ እስካሁን ከ300 በላይ ትራክተሮች ለአርሶ አደሮች እንዲደርሱ ተደርጓል ሲሉም ተናግረዋል። ዶክተር ኃይለማርያም ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ እንሰዳችሁ። ባለፈው ሚያዝያ ወር በሰሜን ኢትዮጵያ በሙስሊሞች ላይ በተፈጸመ ጥቃት በርካቶች ሞተው 100 የሚሆኑ ሰዎች ከቆሰሉ በኋላ ክስተቱ በክርስቲያኖች ላይ የበቀል ጥቃት እንዲጀመር ምክንያት ሆኗል ይላል የቪኦኤው ዘጋቢ ሄነሪ ዊልኪንስ ከጎንደር በላከው ዘገባ። የአይን ምስክሮችና የማህበረሰብ መሪዎች የግጭቱ መንስኤ ነው ብለው የሚያምኑትን ምክንያት ለአሜሪካ ድምጽ ዘጋቢ ተናግረዋል። እንግዱ ወልዴ ያቀርበዋል።
ጎንደር ባለፈው ወር ከተፈጸመውና የበርካቶችን ህይወት ከቀጠፈው ሃይማኖትን መሰረት ካደረገው የቡድን ጥቃት መዘዝ አሁንም ገና አላገገመችም። የአንድ የእስልምና መሪን የቀብር ስነ ስርዓት ተከትሎ ከተፈጸመው ጥቃት በኋላ የተባበሩት መንግስታት ድርጅት ባወጣው መግለጫ በሃይማኖቶች መካከል የሚደረግ ግጭት ብሎ በጠራውና በጎንደርም ሆነ በሌሎች የኢትዮጵያ ክፍሎች እየተካሄዱ ያሉ ግጭቶች እጅግ አሳስቦኛል ብሏል። ሀገሪቱ በተራዘመ የእርስ በርስ ጦርነት ውስጥ ያለች በመሆኑ የሃይማኖት ግጭት ከተጨመረበት ባለው ችግር ላይ ሌላ ችግር መጨመር ነው ይላሉ የአካባቢው የፖለቲካ ተንታኞች። ጥቃቱ የተፈጸመው በአንድ የቀዳሜ ገበያ ሲሆን አንዳንዶች የሟቾችን ቁጥር 8 ነው ሲሉ፣ ሌሎች ደግሞ 60 ያደርሱታል። አንዳንድ ነዋሪዎች ሟቾቹ የእስልምና እምነት ተከታዮች ብቻ ናቸው ሲሉ፣ ሌሎች ደግሞ ክርስቲያኖችም እንዳሉበት ይናገራሉ። የጎንደሩ ክስተት በተለያዩ የሀገሪቱ ክፍሎች የበቀል ጥቃትን ሲያስከትል በመዲናዋ አዲስ አበባ ህንጻዎች ላይ ጉዳት ደርሷል። በጎንደር ያሉ ባለስልጣናት ጥቃቱን በተመለከተ ሊወጡ የሚችሉ ገለልተኛ ዘገባዎችን በአይነ ቁራኛ እየተከታተሉ ሲሆን፣ የኢትዮጵያ ቴሌኮም ደግሞ በጎንደር ከተማ የኢንተርኔት አገልግሎቱን አቋርጧል። ነገር ግን ቪኦኤ የአይን ምስክሮችን ለማናገር ችሏል። አስናቀው ካሴ አንዱ የአይን ምስክር ናቸው።
ለቀብር ድንጋይ አንስተዋል እዛ አካባቢ። ያ ደግሞ እዛ አካባቢ ቤተክርስቲያን አለ፣ ጊዮርጊስ ቤተክርስቲያን እንትን እና በዛ ጉዳይ የቀብር ድንጋይ የሚያጣለም አልነበረም። የወንዝ ድንጋይ ነው። ይሄ ውሸት ነው። እኔ ሰበብ ነው። ምክንያቱም የተፈለገው ሌላ ነበር እና ያ ድንጋይ አይደለም ለዚህ ጠብ ያበቃል።
ሌሎች የአይን ምስክሮች ደግሞ ጥቃቱ ሆን ተብሎ የእስልምና እምነት ተከታዮችን ኢላማ ያደረገና ለበርካታ ቀናት የተፈጸመ ነው ብለዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን የኢትዮጵያ ባለስልጣናት ጥቃቱን በተመለከተ ምርመራ እንዲያካሄዱ ጠይቋል። ፖሊስ በበኩሉ ምርመራ መጀመሩን አስታውቋል። አንድ የክርስትና ሃይማኖት መሪ ግን የተባበሩት መንግስታትን በመውቀስ ክስተቱ የተናጠል ሲሆን በከተማው በሚገኙ የክርስትናና እስልምና ተከታዮች መካከል መልካም ግንኙነት እንዳለ ተናግረዋል። ግጭቱ የፖለቲካ አጀንዳ ባላቸው ወገኖች እንዲሁም አማጽያን የተፈጸመ ነው ብለዋል። ቀሲስ ዮሴፍ ደስታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣
ግጭት የሃይማኖት ግጭት አይደለም ብለን ነው የምናምነው። የተለያየ ፍላጎት እና ሀሳብ ያላቸው አካላት የሃይማኖት ሽፋን ወይም ደግሞ የሃይማኖት ስም ይዘው የሚመጡ በሃይማኖት ስም የሚያቀሰቅሱት ግጭት ካልሆነ በቀር በሃይማኖቶች መካከል በሃይማኖት ተቋማት መካከል የተፈጠረ ግጭት ነው ብለን አናምንም።
የጎንደር እስልምና ምክር ቤቱ ሞላ ኢብሬ በበኩላቸው ግጭቱ ለዓመታት ሲጠመቅ የኖረ ነው ይላሉ።
ሁኔታዎች አሉ እንግዲህ በጎንደር ከተማ በየጊዜው እየገጠመ ያለውን የሰላም እንትን በሚል እኛ እንደ ተቋም ቅድም ነገር ያለው እንደ ተቋም በደብዳቤም በአካልም ለሚመለከተው አካል ያቀርበናል። ያቀረናቸው እንግዲህ ምንድን ነው ያው ከዚህ ከሃይማኖታዊ ከምናስተምራቸው ትምህርቶች ተነስቶ እያንዳንዱ ሃይማኖቱን በሚያዘው መሰረት ማስተማር እንዳለበት።
በጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ እንዳሉት አንዳንድ ሰባኪዎች አስተምህሮቱ ከሚፈቅደው ውጪ ባሉ ትርክቶች ላይ ተሰማርተው ሊሆን ይችላል። ነገር ግን እነርሱ የቤተክርስቲያኗ ወኪሎች አይደሉም ብለዋል። አንድ የአካባቢው ተንታኝ በበኩላቸው የጎንደሩ ግጭት ምናልባትም ከሃይማኖት እንዲሁም ከክልል ማንነት ጋር ሊገናኝ ይችላል ባይ ናቸው። ጎንደር በምትገኝበት የአማራ ክልል የብሔር ማንነት ጉዳይ በቅርቡ እያደገ መጥቷል ብለዋል ተንታኙ ተሪያ ኦስትቦ በፍሎሪዳ ዩኒቨርሲቲ የሃይማኖት ትምህርት ክፍል።
የአማራ ክልልን በተመለከተ ገራሚ ነገር አለ። በጎንደር ጎጃምና ሌሎችም አካባቢዎች የሚገኙ የእስልምና እምነት ተከታዮች ራሳቸውን እንደ አማራ አይመለከቱም፣ ተመልክተውም አያውቁም። በዚህ ክልል አማራ ማለት ክርስቲያን በተለይም የኦርቶዶክስ ክርስቲያን ማለት ነው። ስለዚህ እኔ እንደማስበው ይህ በክልሉ ውስብስብ የብሔር ማንነትን ስንመለከት የምናገኘው አስፈላጊ ነጥብ ነው።
ጥቃቱን በተመለከተ ምርመራው የቀጠለ ሲሆን በጎንደር ያለው ድባብ ግን አሁንም ውጥረት ያለበት ነው።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የራዲዮ በቴሌቪዥን የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪዮ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አስተያየት ማድረስ ከፈለጋችሁ አስተያየትም ጥቆማም horn@voanews.com የኢሜል አድራሻችን ነው። ታደርሱን ትችላላችሁ። አሁን ወደ ሳምንታዊ ቅንብሮቻችን ነው የምናልፈው። የሰኞ ምሽት ጤና በዛሬው የሰኞ ምሽት ጤናና እንዲሁም ሐኪሞን ይጠይቁ ፕሮግራማችን ከ15 ቀን በፊት በይደር ያቆየነው ውይይት ቀጣይ ክፍል ነው። በቅርቡ በዩናይትድ ስቴትስ በኮቪድ ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ከ1 ሚሊዮን ማለፉንና በዚህ ረገድም አዲስ ጣሪያ መመዝገቡን ተከትሎ የወረርሽኙን አጠቃላይ ይዞታ አስመልክቶ የወጡ አዳዲስ መረጃዎችን በመያዝ አሉላ ከበደ የእንግዳ ጋብዞልን ነበር። እንግዳው የሕክምና ባለሙያ ዶክተር አሰፋ ጀጃው ናቸው። የሳምባና የጽኑ ህሙማን ህክምና ባለሙያ ናቸው። በሚሰሩበት ተቋምም የኮቪድ ህክምና ኃላፊ ናቸው። ካለፈው እንዳልኩት ከክፍል አንድ ዝግጅት የቀጠለው ነው። በአሉላ ጥያቄ ነበር የተቋረጠው። ከዚያው ጥያቄ ይጀምራል የዛሬው።
በጥቅምት 2020 ነው ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ 675,000 ሰዎች ነበሩ ዩናይትድ ስቴትስ ውስጥ ያለቁት በዚያ ወረርሽኝ። በአንጻሩ ከ8 ወራት በፊት ነው ዩናይትድ ስቴትስ ውስጥ 744,000 የደረሰው ይሄን ንጽጽር በወሰዱበት ጊዜ። ለምን ይሄ ሆነ ብንል መልስ ይኖረናል? ከዚያ ከ1918 ወረርሽኝ ጋር ብቻ ብናነጻጽር
ሌላ ቁጥሩን መውሰድና እዛን ጊዜ ከነበረው ህብረተሰብ ደግሞ በፕሮፖርሽን ምን ያህል ነው ህዝቡ ከነበረው የተጎዳው የሚለውንም ማየት ይኖርብናል። የአሜሪካ ህዝብ ወይም የዓለም ህዝብ በዚህ መቶ ዓመት ውስጥ በጣም ብዙ ጊዜ አድጓል እና በህብረተሰብ ደረጃ አውርደን ለምሳሌ በመቶ ስንት ሰው ተጠቅቷል ብንል አሁን የደረሰው አነስተኛ ነው የሚሆነው። ያናናር ዘዴያችንም ተቀይሯል። እንደሚታየው ለምሳሌ ከተሞች እንደ ኒውዮርክ አይነት ከተሞች ያኔ የዚህን ያህል ህዝብ ብዛት አልነበረባቸውም እና የትንፋሽ በሽታ ስለሆነ አኗኗራችን መቀየሩ ራሱ አንድ ትልቅ ተጽዕኖ አምጥቷል። ከአንድ ቦታ አንድ ቦታ ደግሞ የአውሮፕላኑ፣ የባቡሩ፣ የምኑ ግንኙነት በሙሉ እንደዚህ አልነበረም። ያኔ
በቀላሉ ለወረርሽኝ አመቺ የሆኑ ሁኔታዎች በዚህ ጊዜ አሉ።
ሳውዝ አፍሪካ ሲጀምር ቫይረሱ እዚህ የሚደርስበት ከሁለትና ሶስት ሳምንት እና የዚህ አይነት ነገር አለ። ከዛ የምንማረው አንድ ነገር ግን ከአለፈው ከኢንፍሉዌንዛ ሁለት ከተሞች የተለያየ ውሳኔ የወሰኑ ፊላደልፊያ እና ሴንት ሉዊስ የሚባሉት አሁን ልክ እንዳየ ነው አሜሪካን ሀገር በአብዛኛው ይሄ ማስክ ተጠቀሙ የሚለው እና ክትባት ባካችሁ ተከተቡ የሚለው ደግሞ አይ ማስክ ችግር የለም ክትባት ምንም አይደለም የሚለው የደረሰባቸው የጉዳት ፕሮፖርሽን መጠን ግን ተመሳሳይ ነው። ስለዚህ የሚያሳየው የሚወሰዱ የህብረተሰብ ጤና ውሳኔዎች አሁንም በፖለቲሽያኖች ተወስደው በደንብ ተግባር ላይ ካልወረዱ ተመሳሳይ ፓተርን እንዳላቸው ጉዳታቸው ተመሳሳይ መሆኑን ከዛ ከወረርሽኙ ጋር አንድ አይነት መሆኑን ያሳያል። ያኔ ቅጣት ነበር። ማስክ ያላረገ ሰው ይቀጣ ነበር። ኢንፍሉዌንዛ ወረርሽኝ የሚቀጣው ግን አሁንም የተወሰነ የአሜሪካን ክፍል ነበር። እነኚህ ብዙ ሰው ሊታደጉ የቻሉት እና የዚ አይነት ኢንፎርስመንት አለመደረጉ አንዱ ትልቅ ጉዳት ነው። አሁን በእርግጥ ደግሞ ይሄ ቴራፒቲክስ የምንለው ሰው ሲታመም እንዳይጠናበት የማድረግ አቅማችን ደግሞ አሁን ከፍ ብሏል። በፊት ኢንፍሉዌንዛ ዝም ብለው ነበር የሚያዩት። በጣም አስቸጋሪ በሽታ ነው የነበረው። ትንፋሽ ላይ ሰው ከደረሰ በኋላ የአሁኑ አይነት ቴክኖሎጂ አልነበረም። አሁን እንግዲህ የቫይረሱንም መጀመሪያ ማድከም ሁኔታ አለ። አንቲቦዲ የሚባል ትሪትመንት መስጠት አለ ቀደም ብሎ። ክትባቶቹም እንደው በተቀናጀ በጥሩ ሁኔታ በብዛት ነው የሄዱት። አሁንም ግን ያ ከበረጁ እንደ ሁሉን አለማዳረሱም እንዳለ ሆኖ እነዚህ ነገሮች ናቸው እንግዲህ አንድ ላይ ሁለቱን ለማነጻጸር የሚረዱት።
እየተነጋገርን ያለ ነው በቴክኖሎጂ በኢኮኖሚ አቅሙ በስልጣኔው በእንዲህ ያለ ሁኔታ ውስጥ ሊኖር አይገባ የነበረ አገርን ነው። ያውም ክትባቱ ያለው በሰዎች ጠባይ ድክመት በመታየቱ ሁኔታዎች መባባሳቸውን የሚያመላክት ነው። እዚህ ያሉ አድማጮች ሊጠቀሙ የሚችሉትን በርሶ ሙያ በለት ለት ተሞክሮ በአሁኑ ሰዓት እያዩ ያሉትን ጠቆም አድርገው፣ ነገር ግን ለኢትዮጵያ አድማጮች በጠቅላላ እውቀትም ይሁን ካለው አስቸጋሪ ሁኔታ ጋር ሊዛመድ የሚችል የሚሉት ነገር ካለ?
እንግዲህ እኛ ሀገር እንደተባለው እንዳለመታደል ሆኖ ያለብን ፈተና በጣም ብዙ ነው። ጦርነት አለ፣ የህዝብ ከቦታ ቦታ መፈናቀል አለ። እነዚህ ነገሮች ሌላኛውን በወረርሽኝ ምክንያት ቦታ አለሁ የሚለውን ዝቅ አድርገው እንዲያዩ ሰዎች ሊያደርግ ይችላል። ነገር ግን አሁንም በተለይ እድሜያቸው ጠና ያሉ ሰዎች፣ የጤና ችግር ያለባቸው ሰዎች በብዛት ይጎዳሉ። እንደ በፊቱም ደግሞ ቴስቶቹ በየቦታው የሚደረጉትን ጥንቃቄዎች እያደረግን አይደለም። ያው ለላሀይ ማለት ነገር ስላለ ሀገራችን በፍጥነት ቢገባ የምለው አሁን ሰው ከታመመ በኋላ የሚያስፈልጉት በተለይ እነኚህ አንቲቫይራል የሆኑትን መድኃኒቶች እነሱ በብዛት መኖር ቢችሉና ፈጠን ባለ ሁኔታ እዛው ማምረትም ቢቻልም ወይም በአፍሪካ ህብረትም ደረጃ ለምሳሌ ፒሎቹ እንዲደርሱ የማድረግ ነገር ቢኖር እሱ በጣም ረጂ ነው። ምክንያቱም ሆስፒታል ውስጥ ገብቶ የምናደርጋቸው ህክምናዎች አሁንም ቅንጦት ናቸው ለእኛ ሀገር ከተወሰኑ ቦታዎች ውጭ። እንግዲህ ምንድን ነው ለምሳሌ መከላከያው እንኳን በህብረተሰብ ደረጃ የሚደረግ ወይ በግል የሚደረግ ባይሳካ አንድ ሰው ኮቪድ ያዝ እና ለጽኑ ህመም የሚጋለጥ መሆኑ ከታወቀ ቫይረሱን የሚያደግሙ በእንክብል መልክ የሚሰጡ የሚዋጡ አሁን ስላሉ በአምስት ቀን ጊዜ ውስጥ ሊሰጡ የሚችሉ መድኃኒቶች ስላሉ እሱን አሁን የምናገኝበት ሁኔታ በሀገር ደረጃ ወይም በአህጉር ደረጃ ቢኖር እና ይህን ደግሞ ለማድረግ አንድ ሰው ኮቪድ ይዞታል ሲባል ይህ ሰው ለዚህ ህክምና የሚጋበዝ ነው አይደለም ብሎ ያን የሚወስን ቦታ ኖሮ ያን መስጠት ቢቻል ከሆስፒታል መግባት ማዳን ከህይወት መጥፋት ማዳን ማድረግ እንችላለን። እሱ በሀገራችን ሊደረግ የሚችል ነው፣ ግን ከፍተኛ ጥሪ ያስፈልገዋል። በዓለም ጤና ጠባቂ ድርጅትም በኩል ወይም ደግሞ ይህን መድኃኒት በሚሰሩ መድኃኒት ፋብሪካዎች በኩል ያ ቢደረግ ጥሩ ነው ብዬ አስባለሁ። አንድ ለውጥ የሚያመጣ ነገር ነው።
እዚህ ላሉ ኢትዮጵያውያን በተለየ ሁኔታ እድሉ ባለበት ሀገር ነው ያሉት። የመዘናጋቱ ሁኔታ ያመጣውን ቀደም ብለን ያነሳሳናቸው ነጥቦች ለእነሱም ይሰራሉና አንድም ምን ታዘቡ ምን ይመለከታሉ? ጭምብሉ ማጥለቅ ግዴታ ካበቃ በኋላ በፍቃዱ አልፎ አልፎ ከሚያረጋቸው ውጪ ሰው በዛበትም የማይደረግበት ይበዛልና የቁጥር መጨመር የህሙማን ቁጥር መጨመር እየታየ ነው? ችግሮች እየበዙ ነው ወይስ በርግጥም እየወጣን ነው የሚያስል ደረጃ ነው ያለነው? ይሆን
አንድ ያየነው እንግዲህ ምንድነው የክትባቱ ስርጭት ላይ የመጀመሪያውን የሁለተኛውን ክትባት ሰው በብዛት ወስደዋል። ግን ደግሞ ይሄ ማነቃቂያ የምንለው ቡስተር ይባላል እሱ ላይ ያለው አሁንም በሚገባው ደረጃ አይደለም፣ ሰው ያን እየተከተለ አይደለም። ስለዚህ የማነቃቂያ ክትባት ያልወሰደ ሰው እሱ መውሰድ አለበት። ሰሞኑን ለምሳሌ ባለፈው ሁለት ሳምንት እኛ አካባቢ ከፍ ማለት ነገር አይተናል። ቴስት ካረግናቸው ወደ 26% ፖዘቲቭ ሆኗል። የአካባቢያችን እንኳን 5% በሆነበት ጊዜ ነገር ግን ጥሩነቱ እነዚህ ክትባታቸውን በተባለው የወሰዱ ማነቃቂያውን የወሰዱ ስለሆኑ ሆስፒታል የሄደ ማንም ሰው አልነበረም። እና ዞሮ ዞሮ የቫይረስ ህመም ይሄው ነው፣ አያዝ አይደለም። ከያዘ በኋላ የጸና ህመም አይሆን ሆስፒታል አያድርስ። ስለዚህ እሱን ለማድረግ አንደኛ የማነቃቂያ ክትባት መውሰድ፣ ሁለተኛ ሌሎችንም አሁን የመከላከያ ዘዴዎችን መከተል። ያ እንኳን ሆኖ ሰው ቢያዝ ቶሎ ደግሞ ለእንክብሉ ፓክሰለቤት ለምንለው ትሪትመንት ለእሱ ይሆናል አይሆንም የሚለውን ደግሞ በፍጥነት እንዲያገኝ ለምን በመጀመሪያዎቹ 5 ቀናት እንደዚህ ስለሆነ የሚሰጠው ያን ከተከታተለ ለህይወት አደጋ የሚያደርስ ነገርን መከላከል ይቻላል።
መልካም። በኮቪድ ሳቢያ በዚህ በዩናይት ስቴትስ ህይወታቸውን ያጡ ሰዎች ቁጥር 1 ሚሊዮን ማለፉን ምክንያት በማድረግ የቀደሙትንም አሁን ያለውንና የሚሄድበትን አቅጣጫ ጨምሮ ሳይንሱን በሰው ጠባይም የሚታዩትን ተመልክተዋል። በሌሎች ማየውን በሚጠይቁ የአድማጭ ጥያቄዎች መልሼ እንደማገኘው ተስፋ አደርጋለሁ። ዶክተር አሰፋ ጀጃው መኮንን ለዛሬው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አለና
አድማጮች፣ ዛሬ ሰኞ ነውና ተከታዩ ስፖርት ነው። ኬኔዲ አባተ በስፖርት ዝግጅቱ አብሯችሁ ጥቂት ደቂቃዎች ቆይታ ያደርጋል።
ሪያል ማድሪድ 14ኛ የአውሮፓ ሻምፒየንስ ሊግ ዋንጫውን ባነሳበት ለት በስታዲየም ዙሪያ የተፈጠረው ቀውስ እንዲጣራ የዩኬ መንግስትና ሊቨርፑል ጠይቀዋል። ኮርቷ ሊቨርፑልን ውጤት አልባ ባደረገበት የቅዳሜ ምሽት የሻምፒየንስ ሊግ የፍጻሜ ጨዋታ የቪኒሺየስ ግብ ሪያል ማድሪድን ለ14ኛ ጊዜ የአውሮፓ ሻምፒዮን እንዲሆን አስችላለች። ወደ ፍጻሜው ለመድረስ ካደረጓቸው 12 ጨዋታዎች በ4ቱ የተሸነፉት ማድሪዶች በተለይ በመጨረሻዎቹ የማጣሪያ ጨዋታዎች ከመውደቅ በተአምር በተሞሉ ድራማዊ ክስተቶች እየተረፉ ሳይጠበቁ ነው ለመጨረሻው ፍልሚያ የደረሱት። በፍጻሜው ጨዋታ ማድሪድ በሁለተኛው አጋማሽ 59ኛው ደቂቃ ላይ በብራዚላዊው ቪኒሺየስ ጁኒየር ባስቆጠራት የጨዋታው ብቸኛ ጎል ክብረወሰኑን ከፍ በማድረግ በአውሮፓ ሻምፒየንስ ሊግ ያለውን የዋንጫ ልዩነት በእጥፍ ያሰፋበትን 14ኛውን የአህጉሪቱን የክለብ ቦች ትልቁን ዋንጫ አንስቷል። በዘንድሮው የውድድር አመት ለአራት ዋንጫዎች ክብር ሲጠበቅ የነበረው ሊቨርፑል ዋናዎቹን የቻምፒየንስ ሊግና የእንግሊዝ ፕሪሚየር ሊግ ዋንጫዎች ማንሳት ሳይችል ቀርቷል። ክለቡ አመቱን የጨረሰው የኤፍኤና የሊግ ወይም ካራባው ዋንጫዎችን በማሸነፍ ነው። ቅዳሜ ዕለት በፓሪስ የነበረው የቻምፒየንስ ሊግ የፍጻሜ ጨዋታ ከስታዲየም ውጪ በነበረው የጸጥታ መደፍረስ ምክንያት 36 ደቂቃ ዘግይቶ ነበር የተጀመረው። በጨዋታው ለመታደም ከ60,000 በላይ የሊቨርፑል ደጋፊዎች ከሳምንት በፊት ጀምሮ ፓሪስ ቢገቡም 75,000 ተመልካቾችን በሚይዘው ስታድ ዴ ፍራንስ ለመግባት ለእያንዳንዱ ክለብ ደጋፊዎች የተፈቀደው 20,000 ቲኬት ብቻ ነበር። በስተመጨረሻ በስታዲየሙ ዙሪያ የሊቨርፑል ደጋፊዎች ቁጥር ከልክ በላይ ሲበዛና አምልጠው ለመግባት ሲሞክሩ ፖሊስ በአስለቃሽ ጭስ ለመበተን ሲጥር ታይቷል። በዚህም በአንዳንድ ደጋፊዎች ላይ ጉዳት የደረሰባቸው ሲሆን የዩናይትድ ኪንግደም መንግስት እና ደጋፊዎቼ ተበድለውብኛል ያለው የሊቨርፑል ክለብ ጉዳዩ ይመርመርልን ሲሉ ጥያቄ አቅርበዋል። የአውሮፓ እግር ኳስ ማህበራት ህብረትም ጉዳዩን በአስቸኳይ እንደሚያጣራ አስታውቋል። ይሁን እንጂ የፈረንሳይ ስፖርት ሚኒስቴር ዛሬ በሰጠው መግለጫ የችግሩ መንስኤ የሊቨርፑል ደጋፊዎች የውሸት ትኬት ይዘው ለመግባት መሞከራቸው ነው ብሏል። ኢትዮጵያዊው አትሌት አንዱ አለም በላይ ሽፈራው በኦታዋ ማራቶን የቦታውን ሰዓት በማሻሻል ጭምር አሸነፈ። እሁድ ማለዳ ላይ በካናዳ ርዕሰ መዲና የተካሄደውን የ2022 የኦታዋ ማራቶን ኢትዮጵያዊው አንዱ አለም 2:06:03 በሆነ ሰዓት ሲያሸንፍ ይህም የስፍራው አዲስ ክብረ ወሰን ሆኖ ተመዝግቧል። አትሌት አንዱ አለም ከዚህ ቀደም በሌላው ኢትዮጵያዊ አትሌት የማነ ጸጋይ 2:06:54 በሆነ ሰዓት ተይዞ የነበረውን ክብረ ወሰን ነው የሰበረው። የባህሬኑ አብዲ አሊ ገልቹ በ 2:09:23 ሁለተኛ ሆኖ ሲያጠናቅቅ ጃፓናዊው ዩታ ሺሞዳ ደግሞ በ2:09:49 ሶስተኛ ወጥቷል። ውድድሩን በአንደኝነት ያሸነፈው ኢትዮጵያዊው አትሌት አንዱ አለም $24,000ና የስፍራውን ክብረ ወሰን ላሻሻለበት ተጨማሪ $10,000 በሽልማት መልክ አግኝቷል። ባለፉት 7 የኦታዋ ማራቶን ውድድሮች የተሳተፈው አትሌቱ ከነዚህም የትናንቱን ጨምሮ በ5ቱ ድል አድርጓል። ወደ ካናዳ ለመግባት የሚያስፈልጋቸው የቪዛ ጉዳይ በጊዜ ባለመጠናቀቁ ምክንያት አትሌት ትግስት ግርማንና ገለቴ ቡርቃን ጨምሮ 13 ኢትዮጵያውያንና ኬንያውያን ሴት አትሌቶች በውድድሩ መሳተፍ ባልቻሉበት በሴቶች ምድብ ደግሞ ካናዳዊቷ ኪንዚ ሚድልተን የሀገሯን ልጅ ኤሊሳ ሌጋልትና አሜሪካዊቷን ካጃ ጎልድሪንግን በማስከተል አሸንፋለች። በቅርቡ ለሚያደርጋቸው የአፍሪካ ዋንጫ የማጣሪያ ጨዋታዎች በመዘጋጀት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከሌሴቶ ጋር ባደረገው የአቋም መፈተሻ ጨዋታ አንዳቻ ተለያይቷል። ብሔራዊ ቡድኑ ከሌሴቶ ጋር ቅዳሜ ዕለት በአዳማ ያደረገው የወዳጅነት ጨዋታ 1-1 በሆነ ውጤት ሲጠናቀቅ ቀድመው ግብ ያስቆጠሩት እንግዶቹ ናቸው። ሌሴቶቹ ግብ ያስቆጠሩት በመጀመሪያው አጋማሽ 21ኛው ደቂቃ ላይ ሲሆን ዋሊያዎቹ ደግሞ ከረፍት መልስ 61ኛው ደቂቃ ላይ በማስቆጠር አቻ ከሆኑ በኋላ በጨዋታው ሌላ ግብ ሊቆጠር አልቻለም። አሰልጣኝ ውበቱ አባተ ከጨዋታው በኋላ በሰጡት አስተያየት አዲስ የጠሩት ቡድን ከኋላ ጀምሮ የተሻለ መሆኑን ገልጸው የመጨረሻው የመጫወቻ ክፍል ወደ ሆነው ወደ ግብ አካባቢ ስንደርስ ግን የግብ እድሎችን ለመፍጠር የምናደርገው ጥረት በተለይ በመጀመሪያው አጋማሽ ላይ አናሳ ነበር ብለዋል። እንደ መጀመሪያ የወዳጅነት ጨዋታ አጠቃላይ የቡድኑ እንቅስቃሴ ግን መልካም መሆኑን ስለመግለጻቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል።
በመጨረሻም ካናዳ በህዝባዊ ግፊት ምክንያት ከኢራን ጋር ለታደርግ የነበረውን የወዳጅነት ጨዋታ ሰረዘች። የካናዳ እግር ኳስ ከኢራን ጋር ሊያደርጉት የነበረውንና አወዛጋቢ ሲል የገለጸውን የዓለም ዋንጫ ማሟቂያ የወዳጅነት ጨዋታ ህብረተሰቡን በከፍተኛ ደረጃ የሚከፋፍል ነው በማለት መሰረዙን አስታውቋል። የካናዳ እግር ኳስ በሰጠው መግለጫ ኢራንን በወዳጅነት የማስተናገድ ሐሳብ ባለፈው ሳምንት በከፍተኛ ሁኔታ መለያየት ፈጥሯል፣ በመላሹ ጨዋታው ተሰርዟል ብሏል። ካናዳ ከኢራን ጋር በወዳጅነት ለመጫወት መወሰኗ እንደ ጉርጉሩሳውያኑ በ2020 በኢራን እስላማዊ አብዮታዊ ጥበቃ ክፍል በተመታ አውሮፕላን ምክንያት ከሞቱ ሰዎች የቤተሰብ አባላት ጠንካራ ትችት አስነስቷል። በወቅቱ በአውሮፕላኑ ውስጥ የነበሩ 176 ተሳፋሪዎችና የአውሮፕላኑ የበረራ ሰራተኞች በሙሉ ለሞት የተዳረጉ ሲሆን ከነዚህም 85ቱ ካናዳውያን ነበሩ። የሟቾቹ ቤተሰቦች ታዲያ ከኢራን ጋር ሊደረግ የታሰበው የወዳጅነት ጨዋታ አሁንም ድረስ ለወዳጅ ዘመዶቻቸው ፍትህ ለሚሹ ሰዎች ስድብ ነው ሲሉ ተከራክረዋል። በስተመጨረሻ ግን ጨዋታው በመሰረዙ ደስተኛ መሆናቸውንም ገልጸዋል። የካናዳ እግር ኳስ ደጋፊዎች ለጨዋታው የገዙት የትኬት ገንዘብ ተመላሽ እንደሚደረግላቸው የጨዋታውን መሰረዝ በተመለከተ ባወጣው መግለጫ አስታውቋል። ሆኖም ኢራን ከካናዳ ካሳ ፈልጋለሁ ብላለች። የሀገሪቱ የስፖርት ሚኒስትር ዴታ ሲና ካልሆር ካናዳ ጨዋታውን በመሰረዝ ውሏን በማፍረሷ ከካናዳ እግር ኳስ 10 ሚሊዮን ዶላር ካሳ እንደሚፈልጉ በትዊተር ገጻቸው አመልክተዋል። ኢራን በማዕቀቦች ምክንያት ትርጉም ያላቸውን የወዳጅነት ጨዋታዎች ለማዘጋጀት ስትፈተን ቆይታለች። ሀገሪቱ በኳታሩ የዓለም ዋንጫ ከእንግሊዝ፣ ከዩናይትድ ስቴትስ እና በቅርቡ በሚካሄድ የጥሎ ማለፍ ጨዋታ ከሚለይ ሌላ አንድ ሀገር ጋር የተደለደለች ሲሆን ካናዳ ደግሞ ከቤልጅየም፣ ሞሮኮና ክሮኤሽያ ጋር በአንድ ምድብ ተደልድላለች።
የስፖርት ዝግጅቱን ያስደመጠን ኬኔዲ አባተ ነው። ዛሬ ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት ግን በቀሩን ጥቂት ደቂቃዎች
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በግንቦት ወር የመጨረሻው ሰኞ አሜሪካኖች ሀገራቸውን የማገልገል ጥሪ ተቀብለው የተሰዉ ዜጎቻቸውን ያስባሉ። አሜሪካ በውጊያና በጦርነት እሳት ተፈትና የተሰራች ናት ያሉት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኛ ነጻነትና ሌሎች ስፍር ቁጥር የሌላቸው ሰዎች ነጻነት የተጠበቀው የታሪክን ጥያቄ በተቀበሉና ያላቸውን ሁሉ አሜሪካንን ለማገልገል በሰጡ ሴቶችና ወንዶች ነው ብለዋል። ሚሞሪያል ዴይ በመባል በየአመቱ የሚከበረው የአርበኞች መታሰቢያ ቀን ለሀገራቸው ብሔራዊ ጥቅም የወደቁ ዜጎች ዩናይትድ ስቴትስና ፍልስፍናዎቿን ለመጠበቅ ያደረጉት አስተዋጽኦ የሚዘከርበት ቀን ነው። ሚሞሪያል ዴይ መከበር የጀመረው እንደ አውሮፓውያን አቆጣጠር በ1860ዎቹ መጨረሻ ሀገሪቱ ከአውዳሚ የእርስ በርስ ጦርነት መውጣት በጀመረችበት ጊዜ ነበር። እንደ አውሮፓውያን አቆጣጠር በ1868 ግጭቱ አብቅቶ 3 ዓመት ቢያስቆጥርም የሚወዷቸውን ሰዎች በሞት የተነጠቁ ሰዎች ቁስል ገና አልሻረም ነበርና በወቅቱ የአርበኞች ህብረት ቡድን የጦር አዛዥ የነበሩት ጄኔራል ጆን ኤ ሎጋን ግንቦት 30 በእርስ በርስ ጦርነቱ የተገደሉ ከ620,000 የሚበልጡ የአሜሪካ ወታደሮች መቃብሮቻቸውን በአበባ በማስዋብ የሚታሰቡበት ቀን እንዲሆን አወጁ። ከግማሽ ምዕት ዓመት በኋላ የተካሄደውን የመጀመሪያ የዓለም ጦርነት ተከትሎ ግን የማስጌጥ ቀን ተብሎ ይጠራ የነበረው ሚሞሪያል ዴይ በሚል ስሙ ተቀይሮ ዩናይትድ ስቴትስ በየትኛውም የዓለም ክፍል በተካፈለችባቸው ግጭቶች የተሰዉ ሰዎች መታሰቢያ ቀን እንዲሆን ተደረገ። ይህን ቀን አስመልክቶ ፕሬዝዳንት ጆ ባይደን ባደረጉት ንግግር ጦርነትና ግጭት፣ ሞትና ማጣት የአሜሪካ ቅርሶች ብቻ አይደሉም፣ የአሜሪካ ታሪክ አካል ናቸው። እዚህ አርሊንግተን በሚገኘው ብሔራዊ መካነ መቃብር ያረፉት ጀግኖቻችን ፕሬዝዳንት ሊንኮሊን እንዳሉት የመልካም አገልግሎት የመጨረሻውን ደረጃ የሰጡ ናቸው ያሉ ሲሆን አክለውም የሞቱት በጌቲስበርግ ወይም በፍላንደርስ ሜዳ አሊያም በኖርማንዲ የባህር ዳርቻዎች ላይ ብቻ አይደለም፣ ባለፉት 20 ዓመታት ውስጥ በአፍጋኒስታን ተራራዎችና በኢራቅ በረሃማ ስፍራዎችም ጭምር ነው በማለት አብራርተዋል። በዚህ የሚሞሪያል ዴይ መታሰቢያ ቀን ታሪካቸውንና መስዋዕትነታቸውን እናስባለን ያሉት ጆ ባይደን ኃላፊነት፣ ክብር፣ ሀገር ለነዚህ ኖረው ለነዚህ ሞተዋል። እኛ ደግሞ እንደ ሀገር ለዘላለም ውለታቸውን እናስባለን ሲሉ ገልጸዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያዝናቸውን ዝግጅቶች አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። በነገው ምሽት እንገናኛለን። ለዛሬው ሰላም፣ ደህና እደሩ።